ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆዎች ናቸው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም ተመረጠ። በህይወት ታደሰ ተተረጎመ 2007 ዓ.ም ተመረጠ። ያተኛው ሁሉም ነገር ግልጽ ሆኖለታል። ከሥራቱ ጋር የመወገን ጉዳይ ነው። ሥራውን ግልጽ አርጎ የማስቀመጥ ዓላማውን በጥልቀት የመመዘን ጉዳይ ነው። በቀላል ቋንቋ ጥቅሙንና ጉዳቱን መለየትና በጥንቁቅ ቀመር ሂሳቡን ማፍላት። ዓላማው ማን ነው? ቦታው፣ ጊዜው፣ ልማዶቹ፣ አጋሮቹ፣ ጠላቶቹ ምንድን ናቸው? እነማን ማን ናቸው? ጥናቱ እርምጃውን መቅደም አለበት። ሙሉ ጥናት መካሄድ አለበት። የጥናቱን ግኝት ማጣራትና ችግሮች ካሉበት ማየት የሚያስፈልገውን ያህል ጊዜ መውሰድ ነው። መቻኮል አያስፈልግም። ይህ ሁሉ ከተደረገ በኋላ መጠባበቂያ እቅድ አዘጋጅ። እርምጃው ኢላማውን ካልመታ የምትጠቀምበት ተጨማሪ ዘዴ ዘይድ። የመጠባበቂያ እቅዱንም በሌላ የጥንቃቄ ዘዴ አጠናክረው። መጠባበቂያው ከመከነ ለማምለጥ የሚያስችል እቅድ ደግፈው። በቅድሚያ ተዘጋጅ፣ ከዚያ እርምጃው ሰጥ። እርምጃው ፈጣንና የማያወላውል መሆን አለበት። እያንዳንዱ እቅድ በውስጡ ባልታሰበ ሁኔታ ለሚያጋጥሙ ነገሮች አጸፋዊ ምላሽ መስጠት የሚያስችል እቅድ ሊኖረው ይገባል። እያንዳንዱንም የአጸፋ እቅድ በአደጋ ጊዜ የሚያጋጥሙ ለውጦችን ከግምት ውስጥ ማስገባት አለበት። ሰውየው ሙያተኛ ነው የረጅም ጊዜ ልምድ የነበረው ነው ያስተራር ዘዴውም ብዙ አስተምሮታል ደግሞ ደጋግሞ ነገሮችን በማረጋጋት ያልተጠበቁ ለህይወት አስጊ የሆኑ ሁኔታዎችና ስህተቶች እንዳይፈጠሩ አስቀድሞ ዝግጅት ያደርጋል እያንዳንዱን እርምጃ የሚወስደው ውጤታማ እንደሚሆን ሲያረጋግጥና መውጫውን በእርግጠኛ ሁኔታ ማዘጋጀቱን ሲያውቅ ብቻ ነው። በርካታ ተልእኮችን በውጤታማነት ተወጥቶ ድብቅ ማንነቱ ሳይጋለጥ በሕይወት መቀጠል ችሏል። ለሱ እያንዳንዱ ተልእኮ ሙሉ በሙሉ በውጤታማነት መጠናቀቅ ያለበት ሥራ ነው። ለምንና የትኛውን የሚሉትን ረቂቅ ጉዳዮች ከረጅም ጊዜ በፊት ተቀብሏቸዋል። ወንድሙና እህቱ ተገርለዋል። በሺዎች የሚቆጠሩ ከመካከላቸውም በርካቶቹ የቅርብ ጓደኞቹ የነበሩ ተጨፍጭፈዋል። ምንም እንኳን የሚያመዛዝን ጭንቅላት ያለው ሰው ቢሆንም ከዚህ ሌላ ተጨማሪ ምክንያት አላስፈለገውም። እርምጃ እንዲወስድ የገፋፋው በቀል አልነበረም። አብዮታዊ ትግል በሚል ስም በሚጠራው ሰፊ ሥራ ውስጥ እሱ የሚያደርገው ነገር ሁሉ ፋይዳ አለው ብሎ ያምናል። አስፈላጊ ነው፣ መደረግ አለበት። ስለ ስኬቱና ውድቀቱ አይጨነቅም። ስኬት በዚህ መንገድ ብቻ ወይም በዚህ መልኩ ብቻ ይመጣል ብሎም አይገምትም። ቢሆንም ግን እሱ እንደሚጠረጥረው ሽንፈት ቢቀድምም ሥራው ለማይቀረው ድል አስፈላጊ ነው ብሎ ያምናል። የመጨረሻው ውጤት የሚወሰነው በቅጽበታዊ ሽንፈት ወይም ድል ሳይሆን በሚፈጠረው ምሳሌነት በተቀመጡት መርሆችና ያለ ብዥታ ተለይተው በሚታዩት ጎራዎች ነው። በከተማው ውስጥ በተጋጋለው ትግል ጎራዎች በጉልህ እንደተለዩና እነዚህም ጎራዎች ግልጽ ሆነው እንደሚቀጥሉ ያውቀዋል። እንግዲህ የድሉም መሰረት የሚጣለው እንዲህ ጥርት ብሎ በታወቀ ሁኔታ ላይ ነው። አጠቃላይ ጉዳዩም ለራሱ ለሚሰጠው ክብር አስፈላጊ መስሎ ይታየዋል። እንደ በግ ዝም ብሎ ወደ እርድ መነዳት የለበትም። በምንም አይነት ሁኔታ ውስጥ አንዳንድ ትግሎችን መወጣት የሚያስፈልግበት ጊዜ አለ። የአሁኑ ጊዜ እሱ እንደሚያምነው እንደዚህ አይነት ጊዜ ነው። በመሆኑም አንድ የጸቁር ዘለላን አራት ቦታ የሚሰነጥቁና በሂደቱም ውስጥ 1000 ጊዜ ለሚሞቱ ቦቅቧቃ አፎጨሌዎች ምንም ትዕግስት የለውም። በመልእክት መቀባበያ ማዕከሉ በኩል አለፈ። ይህም አንድ ተራ ሱቅ ነበር። ገና መንገዱን ሳይሻገር የውሃ ባልዲው ሁል ጊዜ በሚቀመጥበት ቦታ መሆኑን አየ። ምንም አዲስ ትዕዛዝ የለም ማለት ነው። በፊት በተሰጠው አቅጣጫ መቀጠል ነው። አካባቢውን ትቶ ሄደ። ጥብቅ ስነ ምግባር ያለው ሰው ስለሆነ በቡድን ውስጥ ሆኖ መስራትን ይንቅ ነበር። በመሰረታዊ ህዋሶች፣ በግድያ ህዋሶችና በስለላ ህዋሶች ውስጥ ብዙ ጊዜ አሳልፏል። ይህም አስፈላጊና አስተማሪም እንደነበረ ያምናል። ቢሆንም ግን ጭምት የተግባር ሰው በመሆኑ በጉዳዮች ላይ ለረጅም ጊዜ ንግግር ማድረግ ምቾት አይሰጠውም ነበር። አንዳንድ አባላት ልክ ዓላማቸው ፍትሃዊ መሆኑን ለራሳቸው ማሳመን ይፈልጉ ይመስል ሁል ጊዜ እንደ ዘላለም ለረዘመ ሰዓት ንግግር ማድረግ ይወዱ ነበር። የጽንሰ ሐሳብና የተግባራዊውን ነገር መጣመር ካለ ጽንሰ ሐሳብ ተግባር በጨለማ ውስጥ መዳከሩን ወይም ግልባጩ እውነት የመሆኑን ነገር የታወቀና አሰልቺ እንደሆነ ቢያውቅም ግን ያምንበት ነበር። ቢሆንም ብቻውን ነው የሚሰራው። ተልእኮቹ ካገናኙ ይሰጡታል። አገናኙ ብዙ የማይናገር ጠንቃቃ ስልታዊና ለሱ ደስ የሚለው አይነት ሰው ነው። እያንዳንዱ ተልእኮ በሌሎች አባላት ህዋሶች ወይም ክፍሎች የተዘጋጀ ጥናትና የአሰራር መመሪያዎች ይደርሱታል። የጊዜ ገደብ ካለ ይኸው ይነገረዋል። እንዲሁም የድርጊቱ ዝርዝር አፈጻጸም ሁኔታ አንዳንድ ጊዜም የሚጠቀመው መሳሪያ አይነት ይነገራል። ሊስትሮ ጫማውን መጥረግ ጀመረ። የድርጅቱን አሰራር እንደሚያውቀው ሊስትሮ ራሱ ሽፋን እየሰጠው ያለ አባል ሊሆን እንደሚችል ተረተረ። በርካታ ሊስትሮች በውጤታማነት በራሪ ወረቀት በማስተራጨትና የስለላ መስክ ተሰርተዋል እየሰሩም ነው። ስለሁኔታው ብዙ በማሰቡ አልቀጠለበትም። ለራሱ ሽፋን መስጠት በቁም ነገር ራሱ የሚያቀደው ተግባር ነው። ከመንገዱ ባሻገር ያለውን ቤት እየተመለከተ ነው። ኢላማው ቤቱ ውስጥ ነው። እሱም በጥንቃቄና በርቀት ቤቱን ሲከታተል ከሳምንት በላይ ሆኖታል። ሊስትሮም የተቻለውን ያህል እየተንቀራፈፈ ነበር የሚጠርገው። ለዚህም ነው አባል እንደሆነ የተረጠረው። አስፈላጊ ትኩረት ሳይስብ ቤቱን እንዲከታተል ጊዜ እንዲገዛለት ትዕዛዝ ተሰጥቶት መሆን አለበት። በሐሳቡ የኢላማውን ግለ ታሪክ ዋና ዋና ፍሬ ነገሮቹን መልሶ ቃኛቸው። ኢላማው ስራ ካቆመው የክብር ዘበኛ ጓድ በጡረታ የተገለለ መቶ አለቃ ነው። አሁን የአካባቢው የሽብር ኮሚቴ ዋና ኃላፊ ነው። በአርባዎቹ መጨረሻ የሚገኝ ጠንቃቃ ሰው። እምነቱ ወጣት ወንድ ሴት ልጆችን ከማሰቃየት ባያስተጓጉለውም ሃይማኖተኛ የሚባል ሰው ነው። በርካቶችን ያሰቃየና ወደ 27 የሚሆኑ ሰዎችን ደግሞ በገዛ እጁ የገደለ ሰው ነው። የቤተሰብ ኃላፊ ቢሆንም በግድያና በሽብር ሥራ ውስጥ ዋና መሪ ከሆነ በኋላ ግን ቤቱን ጥሎ ወጥቷል። ከመንገዱ ባሻገር ያለው ቤትም ምስጢራዊ መደበቂያ ቦታው ነው። በሩ ሁል ጊዜም እንደተዘጋ ነው። ሰውየውን ለመግደል የማይቀለበስ ውሳኔ ተሰጥቷል። ቀደም ባለው ጊዜ በበርካታ የሥራ ክፍሎች እንደዚህ አይነት ውሳኔዎች ይሰጡ ነበር። በኋላ ግን ከመጠን ባለፈ ቀናይነት የሚንቀሳቀሱ ክፍሎች ድርጅቱ ራሱ በመንግስት መዋቅር ውስጥ ያስቀመጣቸው ሰርጎ ገቦች ላይ እርምጃ ሊወስዱባቸው እንደሚችሉ ታውቋል። ስለዚህ አሁን እያንዳንዱ የእርምጃ ውሳኔ በሚገባ ተጠናቅሮና በማስረጃ ተደግፎ መጣራትና መዝለቅ አለበት። ይህም በማዕከላዊው አመራር ስር ባለ ልዩ ኮሚቴ ነው የሚወሰነው። አንድ ጊዜ ተጠደቀ ክፍሉ ግድያውን ተግባራዊ ለማድረግ መንቀሳቀስ ይችላል። ጡረተኛው መቶ አለቃ ሞት እንደሚገባው ያምናል። የምንኖርበትን ዓለም አስቀያሚነት በትንሹም ቢሆን ለመቀነስ እንደሱ አይነት ተባይ መጥፋት አለበት። ቤቱንም ሲከታተል በመቆየቱ መቶ አለቃ ወደ ቤቱ የሚመጣው ማታ ከሰዓት እላፊ በኋላ፣ ጠዋት ደግሞ የሚወጣው የሰዓት እላፊው ገደብ ከመነሳቱ በፊት እንደነበር ለማወቅ ችሏል። ይህ ነፍሰ ገዳይ ቀን ቀን የሚውለው ግን በቀበሌ ቢሮ ውስጥ ነው። ቤቱን የሚጠቀምበት ለማደሪያ ወይም አንዳንዴ ውሽማውን ይዞ ለመግባት ብቻ አይደለም። መቶ አለቃውና ገራፊ ጓደኞቹ በሚወዱት ጊዜ ማሳለፊያ በግርፋትና በአስገድዶ መድፈር ለመደሰት የታሰሩ ወንድና ሴት ወጣቶችን ወደ ቤቱ እንደሚያመጡም አውቋል። በተለይ ሴት ልጆችን። በሌላም በኩል የመቶ አለቃው ወሲባዊ ዝንባሌ ወጣት ወንዶችንም እንደሚያጠቃልል ያልተረጋገጠ ዘገባ አለ። ይህም ጫማውን እያስጠረገ ያለውን ሰው አንገሽግሾታል። አብዮታዊ ሆነ አልሆነም በአገሪቱ ያለውን የግብረ ሰዶማውያን ጥላቻ ከአብዛኛው ኢትዮጵያዊ ጋር ይጋራል። እንደ በሽታ ወይም በኃይል መወገድ እንዳለበት አፈንጋጭ ባህሪ ነው የሚወስደው። ምንም እንኳ ጓዶቹ ወግ አጥባቂ፣ ጠባብና ጨቋኝ ብለው ቢተቹትም ፈውሷቸው ወይም ግደሏቸው የሚል ትዕዛዝ ነበር ያስተላለፈው። ለኢላማው ማለትም ለመቶ አለቃው ያለው ጥላቻም በጣም ከባድ ነበር። ንዴቱንና ጥላቻውን ለመቆጣጠር ሞክሯል። ስሜትህን የግልህ ብቻ አታድርገው፣ በአጠቃላይ አገራዊ ሁኔታ ውስጥ አድርገህ ተመልከተው ተብሎ ተነግሮት እሱም ይህንኑ አባባል በልቡ በርካታ ጊዜ ደጋግሞታል። ንዴት ነገሮችን የምታይበትን መንገድ ይጋርድብሃል። እንዲሁም ወደ ፈጣን ስሜታዊ እርምጃዎች ያመራል። ይህ ደግሞ በከተማ ትግል ውስጥ አደጋን የሚያስከትል ጉዳይ ነው ተብሎም ተነግሮታል። ሊስትሮ ስራውን ጨራረሰና የእንጨት ሳጥኑን ሸከፈ። ከፈለውና እዚያው ትቶ ተንቀሳቀሰ። ተልእኮውን ምሽቱን ተወጥሮ ለማደር ነው ያቀደው። እቅዱ ጥብቅ ነው። እሱም ደግሞ ደጋግሞ ከልሶታል። ስለዚህ አንዳንድ አጋጣሚዎች ካልተፈጠሩ በስተቀር ኢላማው ዛሬ ማታ ይሞታል። እቅዱ ውስብስብ አልነበረም። እቅዱ ይበልጥ የተወሳሰበና የሰፋ በሆነ ቁጥር የሚጨናገፍበት ወይም የማይሳካበት እድል እንደሚጨምር ተምሯል። መምህሩም እቅድህን በተቻለ መጠን ቀላል አድርገው ብሎታል። ያልተጠበቀ ሁኔታ ሲያጋጥምም አንተ በግልጽ በምታቀው ነገር ብቻ ዝለቅ። ያልተለመደ አዲስ ዘዴን መጠቀም ካለብህ ከዚህ ውጭ ሌላ አማራጭ እንደሌለ አረጋግጥ። እንዲሁም በኋላ ላይ ለህይወትህ አስኪ የሆነ ስህተት ሰርተህ እንዳትገኝ ዘዴውን ለይተህ ወቀው። ከዚያም በኋላ የቀላልና ውጤታማ ጅምሮች ምሳሌዎች ተፈተውታል። ለምሳሌ ለመያዝ በጣም አስቸጋሪ የሆነ ኢላማን ለመምታት ሁለት ሰዎች ያሉበት ቡድን ይቋቋማል። አንደኛው እንደ አይነ ስውር ለማኝ ለብሶ የኢላማው መኪና ሲመጣ ጠብቆ መንገዱን ያቋርጣል። ኢላማው ለማኙን ለማሳለፍ የመኪናውን ፍጥነት እየቀነሰ ይመጣል። ይህን ጊዜ ሌላኛው ወደ መኪናው ይጠጋና ኢላማው ላይ ይተኩሳል። በሌላው ምሳሌ ውስጥ ደግሞ ኢላማው በቤት ውስጥ ሆኖ በሩም ጥርቅም ብሎ ተዘግቷል። አንድ የቡድኑ አባል በሩ ላይ ሄዶ የሚጥል በሽታ ያለበት ሰው በመምሰል ይወድቃል። አላፊ አግዳሚና ሌሎቹ የቡድኑ አባላት እድለቢሱን ሰው ለመርዳት ይሰባሰባሉ። ውሃ ስጡት ሲል አንድ የቡድኑ አባል ይጮሃል። በሩን ያንኳኳሉ። ዘበኛውም በሩን ይከፍታል። የታመመ ሰው አለ፣ ውሃ ፈልገን ነው ይልና አንዱ የቡድኑ አባል በሌሎች ተከታይነት ወደ ግቢው ውስጥ ይገባል። ዘበኛው በቁጥጥር ስር ይውላል። ኢላማውም በቤቱ ውስጥ ይረሸናል። ለአካላዊ ብቃት የሚሮጥ መስሎ ኢላማውን የገደለ አባል፣ እንደ ቄስ ለብሶ ኢላማውን በቀብር ስነ ስርዓት ላይ የገደለ አባል፣ በጫፍ ውስጥ ለሚደበቅ ሽጉጥ፣ ሌሎችም በርካታ ምሳሌዎች ነበሩ። በቀላሉ መታቀድ አለበት። እሱም እንደዚያ ነው ያቀደው። በምሽት የሚያንዣብቡበት የደህንነት ሰዎች የሚይዙት ፔጆ መኪና ራቅ ካለ ወረዳ ተሰርቆ የሚመጣ ነው። የደህንነት ፖሊስ መሆኑን የሚያሳይ መታወቂያ ተዘጋጅቶለታል። መኪናውን እየነዳ መሄድ፣ በሩን ማንኳኳት፣ ሲከፈት ወደ ውስጥ ገብቶ ያዘጋጀውን የሽፋን ማንነት ማሳወቅና እርምጃውን መውሰድ። ባልተጠበቀ ሁኔታ በራፉ ላይም ሆነ ቤት ውስጥ ለሚፈጠሩ ሁኔታዎች የሚሆኑ እርምጃዎችን ማዘጋጅቷል። አወጣጡም ላይ እንደዚሁ ተዘጋጅቶበታል። ሙያተኛው ምንም ልጆች ከሌሏቸውና እርጅና ከተጫናቸው ባልና ሚስት ወደ ተከራየው አንድ ክፍል ቤቱ ሄደ። እስከ 11 ሰዓት ተኩል ተኝቶ ተነሳ። ልዩ 38 ካሊበር ሽጉጡን ታጠቀና አውቶቡስ ተሳፍሮ ወደ ካዛንቺስ አካባቢ ሄደ። እዚያም ሲደርስ ወርዶ የደህንነት ፖሊስ አባላት እንደሚያዘወትሩት ወደሚያውቀው ቡና ቤት ተራመደ። ከዚያ በፊት ወደዚያ ቡና ቤት መጥቶ ስለሚያውቅ ሴቶቹም ያውቁት ነበር። የበሩን አቅጣጫ በግልጽ የሚያሳየው ማዕዘን ላይ ሄዶ ተቀመጠና መጠጥ አዘዘ። ከሴቶቹ አንዷ ተቀላቀለችው። መጠጥ ገዛላትና ያዋራት ጀመር። ስላሳለፈቻቸው ስቃይና መጥፎ አጋጣሚዎች ስታወራም ያዳምጣት ነበር። ሰዓቱ ለሶስት ሩብ ጉዳይ ገደማ ሲሆን ነበር ባይል የሚያውቀው ሻምበል ሲገባ የተመለከተው። ትንሽ ጊዜ አሳለፈና ሂሳቡን ከፋፈለ። ሻምበሉ ከሁለት ሴቶች ጋር በመጫወትና በመሳሳቅ ተጠምዶ ነበር። ስራ የበዛበት ሰው ከወጣ በኋላ የሻምበሉን ፔጆ ለማግኘት ጊዜ አልፈጀበትም። ከቁልፍ ጭምር የሚያስፈልገውን አዘጋጅቶ ስለነበር የሻምበሉን መኪና ይዞ ተፈተለከ። የሳት ላቲዮን ለማስከበር በተሰማሩ ትጉህ የቀበሌ አብዮት ጠባቂዎችና የመንግስት አስተሳሽ ጓዶች በርካታ ጊዜ እንዲቆም ታዞ ነበር። ሁሉንም መታወቂያውን እያሳየና ከደህንነት አባል እንደሚጠበቀው ጠበቅ ያለ ምላሽ እየሰጠ ማለፍ ቻለ። ከኢላማው ቤት ሲደርስ ሁለት ጊዜ የመኪናውን ጥሩምባ አሰማና ከመኪናው ወረደ። በሩን አንኳኳና ምላሽ ጠበቀ። ከደቂቃዎች በኋላ የኮቴዎች ድምፅ እየተቃረበ ሲመጣ ሰማ። ማን ነው? የሰማው ድምፅ ጠንካራና ጠንቃቃ ነበር። ሻምበል ብርሃኑ ከደህንነት፣ መቶ አለቃ ለሙን በአስቸኳይ ማነጋገር ፈልጋለሁ። ስለምን? በሩ አሁንም አልተከፈተም፣ ግን ከውስጥ ያለው ሰው ወደ በሩ ጎን መራመዱ ይሰማዋል። ጠንቃቃ ሰው ነው። በሩ ላይ በቀጥታ የሚተኮስ ጥይት እንዲያገኘው አልፈለገም ማለት ነው። ለሱ ብቻ በግሉ የሚነገር መልእክት አለኝ ሲል መለሰ። እኔ መቶ አለቃ ዓለሙ ነኝ አለ ከበሩ በስተጀርባ ያለው ሰው። እሺ መታወቂያ ይኸው እየው አለ። መታወቂያውን በበሩ ላይ አሻገረለትና ሰውየው ተቀበለው። በደንብ ይኸውና እንነጋገር፣ አስቸኳይ ነው። አንድ አናርኪስት ስለተያዘ ለምርመራው አንተ ታስፈልጋለህ ተብሏል። ወጣቱን ወይ አንተ ታውቀዋለህ ወይ እሱ የሚያውቅህ ይመስላል። እርግጠኛ አይደለሁም፣ ግን መኪና ይዤ መጥቻለሁ። ጠብቀኝ ጠብቀኝ፣ ልብሴን ልልበስና እመጣለሁ፣ እንግዳ አለብኝ። ይህም ማለት በእርግጠኝነት ቤት ውስጥ ሴት አለች፣ ሴቲቱም ሚስቱ አይደለችም ማለት ነው። ጠበቀው። ከአስር ደቂቃዎች በኋላ በሩ ተከፈተና ኢላማው ወጣ። ስላስጠበቅኩህ ይቅርታ አለው መታወቂያውን እየመለሰለት። ልብስ መልበስ ነበረብኝ። ያ ነው መኪናው? አዎ አለ ወደ መኪናው እየተራመደ። መንገድ ሲጀምሩ ለደህንነት ክፍል ደውለህ መታወቂያ የትክክለኛ መሆኑን እንዳረጋገጥ ተስፋ አደርጋለሁ አለው። ሊያረጋግጥ እንደሚችል ጠብቋል። ቢሆንም ግን መታወቂያው በታወቀ የደህንነት ሻምበል ስም የተዘጋጀና ቁጥሩ የሚመሳሰል ነው። ፎቶ ብቻ ነው የተቀየረው። ያው የምታውቀው ነው አለ ኢላማው ይቅርታ በሚጠይቅ አይነት ቅላጼ። አናርኪስቶቹ አሳሳሽ መታወቂያ ይዛሉ። አይ ጥሩ አርጋል አለው። ወደ ደህንነት ክፍል የምንሄድ ያልክ መስሎኝ አለ ኢላማው በመጠራጠር። እስረኛው በሚስጥራዊ ቤት ውስጥ ነው የታሰረው ሲል መለሰ። ከዚህ ብዙም አይርቅም። ትልቅ አሳ ነዋ የተያዘው ይመስላል። በእርግጠኝነት መናገር አይቻልም። አንዳንዴ ዋና መሪያቸው ነው ብለህ ያሰብከው መልእክተኛቸው ሆኖ ይገኛል። ተራ መንገደኛ ነው ብለህ የለቀቅከው ግን ዋና መሪ ሆኖ ይገኛል። ተንኮለኛ ሰይጣኖች ናቸው ሲል መቶ አለቃው ተስማማ። መኪናውን አቆመ። ይህ ነው ቦታው? ኢላማው የመኪናውን በር ለመክፈት እየተዘጋጀ፣ ቆይ አትውረድ አለው ሰውየው በተረጋጋ ድምፅ። ትንሽ ቁጭ ብለን ሁሉም ነገር ሰላም መሆኑን እናረጋግጥ፣ ማንም እየተከታተለ አለመሆኑን የመሳሰለውን። ጠንካራ ሰራተኛ ነኝ ይባላል አለ ሹፌሩ ወሬ ለመጀመር ያህል። ለአናርኪስቶች ሰቆቃ ሆነህባቸዋል አሉ። እውነት ልንገርህና እኔ ብሆን ግን ትናንሽ ወንድና ሴት ልጆች መግረፍ የሚከብደኝ ይመስለኛል። እባብን የምትገለው በእንጭጩ ነው አለ ኢላማው እየሳቀ። ትንሽ ልጆች ትላለህ? ለትላልቆቹ የሚሰልሉት እኮ እነሱ ናቸው። ቦምብ ሳይቀር ይወረውራሉ እኮ። ከሁለት ቀን በፊት ጋዜጣ አዟሪ የሚመስል ትንሽ ልጅ አንዱን የእኛን አባል ቡና ቤት ውስጥ ገሎታል። ምንም ትንሽ ነገር የላቸውም። ሴቶቹም ያው ናቸው፣ እንዲያውም ይብሳሉ። ግን ልብ በል አለና ሸረኛ ፈገግታ እያሳየ፣ ኋላ የሚናፍቃቸውን ነገር አቅምሰን ነው የምንለቃቸው። አንገሸገሸው። በውስጡም እያየለ የመጣው ልዴት ከባድ ከመሆኑ የተነሳ ምሬቱ ተሰማው። አንድ ቀን መልሰው ያገኙኛል ብለህ አሰጋም? አናርኪስቶቹ ማለትህ ነው? ይሞክራሉ፣ ግን እኔ ጠንቃቃ ሰው ነኝ። የቀኝ ዳሌውን ቸብ አደረገ።
ያለ ኮልት 45 ከቤት ያልወጣም።
በርግጥም ጠንካራ ሰው ነህ አለ። እንውረድ፣ ቢያቱ ያ ከመንገድ ተሻግሮ ያለው ነው። መጥለቀው የመኪናውን በር ሊከፍት ዞር ባለበት ቅጽበት ተተኮሰበት። አንድ ጥይት ጭንቅላት ውስጥ ሌላው ጎኑ ላይ። የሟቹ ሰውነት ከበሩ ጋር ሲጋጭ በሩ በኃይል ተበርግዶ ሰውነቱ በግማሽ ከመኪና ውጭ ተንጠለጠለ። ሹፌሩ ጠጋ ብሎ ወደ ውጭ ሙሉ በሙሉ ገፋው። እንቅስቃሴዎቹ ሁሉ በፍጥነትና በቅልጥፍና የሚደረጉ ነበሩ። ከመኪናው በፍጥነት ወርዶ አስከሬኑን ከመኪናው ራቅ አርጎ ጎትቶ ጣለውና ሽጉጡንና የገንዘብ ቦርሳውን ወስዶ ተመልሶ መኪና ውስጥ ገብቶ ተፈተለቀ። አንድ ጀብደኛ የቤቱን በር ከፈት አርጎ ምን እየተካሄደ እንዳለ እንዳያይ ፈርቶ ነበር። ግን ሰዎች በመሽት የተክስ ድምጽ መስማትን ከተላመዱት ስለቆዩና ማንም ከቤቱ ስለማይወጣ ሊሆን የሚችል ነገር አልነበረም። በዛ በኩል ግን በድፍረትና ራሳቸውን የሚያሰጋ ሁኔታ ውስጥ ለመክተት የማይታሙት የቀበሌ ጠባቂዎች መጥተው ጉዳዩን እስኪያጣሩ ጊዜ እንደሚወስድባቸው እርግጠኛ ነበር። መኪናውን ከላዩ ላይ አሻራዎቹን ጽድት አድርጎ ከተራረገ በኋላ አንድ ሰው የማይበዛበት ጎዳና ላይ አቁሞ ጥሎት ሄደ። ደብዛዛ መብራት ያላቸውን ወይም ጨርሶ መብራት የሌላቸውን አቋራጭ መንገዶች እየመረጠ ተራመደ። ለ15 ደቂቃ ከተጓዘ በኋላ አንድ ቤት ጋር ደረሰ። በሩን ሁለት ጊዜ ቆርቆሮ ትንሽ ጠበቀና መልሶ ቆረቆረ። ልክ ከውስጥ አንድ ሰው ሲጠብቀው የነበረ ይመስል በሩም ወዲያውኑ ተከፈተ። በርግጥም ሲጠብቀው ነበር። በጥሩ ሁኔታ የተገነባ ዘመናዊ ቪላ ቤት ያለበት ግቢ ነበር። ከደቂቃዎች በኋላ ሰውየው ጥሩ ጥሩ የቤት ዕቃዎች በሞሉት ሳሎን ውስጥ ቢራ በእጁ ይዞ ሶፋ ላይ ተቀምጧል። ልማዱ እንደነበረው ያለ ብርጭቆ ቢራውን በቀጥታ ከጠርሙሱ እየተጎነጨ ተፈጸመ ሲል በሩን የከፈተለት ሰው ጠየቀ። ራሱን ነቀነቀ። የሞተውን ሰው የገንዘብ ቦርሳና ኮልት 45 ሽጉጥ አቀበለው። ያጋጠመ ችግር ነበር? ምንም ሲል መለሰ። በሌሎች ቦታዎች ያንኑ ምሽት ሌሎች ሥራዎች ሲሰሩ እንደሚያድሩት ሁሉ እዚህም ጋር አንድ ሥራ ተጠናቀቀ ማለት ነው። አንድ ሥራ፣ አንድ ተግባር፣ አንድ ግዳጅ፣ አንድ ተልእኮ። ከመዋጋት በቀር ሌላ አማራጭ ያልነበረበት ጦርነት። የሰልፍ ሰባሪዋ መዝገብ። ሕይወት አንድ ረጅም ሰልፍ ነች። ከልደት እስከ ሞት የምግብ ሳህንና የዳቦ ዘንቢል ይዛችሁ በሰልፍ ትቆማላችሁ። ወይ ታገኛላችሁ ወይ አታገኙም። ሰልፍ ጥበብ ነው፣ ሳይንስ ነው። የራሱ ፍልስፍና አለው፣ የራሱ ዳያሌክቲክስና የፖለቲካ ምጣኔ ሀብ አለው። በዚህ በረቀቀ ጥበብ ደግሞ ከእድለኞቹ የአብዮታዊና ሶሻሊስታዊ አገራት ዜጎች ይበልጥ ማንም የተካነ የለም። ኢትዮጵያ ውስጥ ልክ እንደ ሩሲያ ወይም ፖላንድ መሰለፍ ወይም አለመሰለፍ የህይወት ወይም የሞት ጥያቄ ነው። በድሮ ስርዓት ሰልፍ ስላልነበረ ምን እንዳመለጠን አላወቅንም ነበር። እንደ ድል ሆኖ ከአብዮቱ በኋላ ሰልፍ የዕለት ተዕለት የኑሮ እውነታ ሆነልን። ለዳቦ ሰልፍ፣ ለነዳጅ ሰልፍ፣ ለስኳር፣ ለሳሙና ሰልፍ፣ ለመግዛት ሰልፍ፣ ለመክፈል ሰልፍ።
በእስር ቤት ውስጥ እንኳ አርባ አርብ ስማችሁ ከመጠራቱና ወደ ውስጥ ገብታችሁ አንገታችሁ ከመቀላቱ በፊት የሞት ፍርድ ከሚፈጸምበት ክፍል ውጭ ትሰለፋላችሁ። መሰለፍ የማያውቅ ኢትዮጵያዊ የአብዮቱን ፍሬ ያልቀመሰ ኢትዮጵያዊ ነው። በቲቤት ገዳማት ውስጥ እንደተገኘ አፍሪካዊ እንግዳ ክስተት ሆኖ ለየት ብሎ ይታያል። ኢትዮጵያ ውስጥ ሰልፍ አዲሱን ሰብአዊ ፍጡር ለመቅረጽ የራሱን አስተዋጽኦ ያደርጋል። አንድ ሰው ብቁ አብዮተኛ ለመሆን ትዕግስት፣ ቆራጥነትና ድፍረት እንዳለው ለማረጋገጥ መሰለፍ ይችላል ወይ ተብሎ ነው የሚጠየቀው። ጠዋት 2 ሰዓት ለሚከፈተው ዳቦ ቤት ሌሊት 8 ሰዓት ላይ የሚጀመረው ሰልፍ ላይ ይቁነጠነጣል፣ ይጨናነቃል። ካድሬዎችና ደህንነቶች እያንዳንዱን ሰልፍ እየተቆጣጠሩ በቀይ ማስታወሻ ደብተራቸው ውስጥ ይይዛሉ። እዚያ ውስጥ የሚጻፉት ነገሮች ወደፊት ከራሽን ካርዳችሁ ጋር ግንኙነት ይኖራቸዋል። ደካማ፣ ጠባብ ቡርዣ መሆኑን ወይ ወሲብ የተጠማች መበለት መሆኗን የሚያስመሰክር ትዕግስት አልበኝነት በማሳየት ተስፋ ቆርጠው ከሰልፉ ይወጣሉ አይወጡም? ሰልፍ ላይ እያሉስ ጊዜያቸውን እንዴት ነው የሚያሳልፉት? በሶሻሊዝም ግንባታ ወቅት ሰልፍ በርካታ ትልቅ ትርጉም ያላቸው ሚናዎች እንዲጫወት ይጠበቃል። በእያንዳንዱ ዜጋ ልብ ውስጥ የትዕግስተኝነትን ጥበብ ያሳድጋል። ሰልፈኛው በሚጠብቅበት ጊዜ ጋዜጦችን እና ፖለቲካዊ በራሪ ወረቀቶችን እያነበበና ርዕዮተ ዓለማዊ ንቃተ ህሊናውን እያበለጸገ መገኘት ይጠበቅበታል። ይህ ሁሉ የአንጎላ ጠባና ተግሳጽ ሚኒስቴር ሰልፍና ትምህርት እንዲሁም ሰልፍና ርዕዮተ ዓለም በሚሉ ርዕሶች ባወጣቸው በራሪ ወረቀቶች ውስጥ በበቂ ሁኔታ ተብራርቷል። ከእያንዳንዱ ዳቦ ቤትና ሱቅ ውጭ የታላቁ ሊቀመንበር ፎቶ ይሰቀላል። ሰልፈኞችም ተራቸው እስኪደርስ በሚጠብቁበት ጊዜ እየተመለከቱት ለታላቁ ሊቀመንበር ያላቸውን ታማኝነትና ፍቅር ማንጸባረቅ ይጠበቅባቸዋል። በተጨማሪም ሰልፍ ዜጎች በማህበረሰብ ውስጥ ያላቸውን ቦታ እንዲያውቁ ያስተምራቸዋል። ሁሉም ሰው በሰልፍ ውስጥ የየራሱ ቦታ አለው። ሰልፍ አማጺ ያልሆነ ዜጋ ለመቅረጽ አስተዋጽኦ አለው። ከዚህም ሌላ ሰልፍ በዜጎች መካከል የወንድማማችነት ስሜትን ያሳድጋል። ግን ደግሞ እያንዳንዱ ሰልፈኛ ብቻውን ነው። ይህም ወንድማማችነትንና ሴረኝነትን ለየብቻ ነጣጥሎ የማቆየትን አስፈላጊነት ያሳያል። በሰልፈኞቹ መሃል ያለው ትስስር ሐሳባዊም ተጨባጭም ነው። ግን ዳቦ ቤቱንም ሆነ መንግስትን መቃወም የሚያስችል አንድነት ያላቸው መሆኑን መረዳት እስኪያስችላቸው ድረስ አይደርስም። ሽማግሌን ወይም አሮጊት ሴትን ወደፊት ማሳለፍ ተቀባይነት ያለው ቢሆንም በሰልፈኞች መሃል ጓደኝነት መመስረት አይፈቀድም። ከሰልፈኛ ወንድ ወይም ሴት ጋር በፍቅር መውደቅ ግን ይፈቀዳል። ሳይሰለፉ ምንም ነገር ማግኘት አይቻልም። ይህም የኑሮ ስኬቶች በከባድ ጥረት የሚገኙ መሆናቸውን ለዜጎች ያስተምራል። በጎስቋላ አገር ውስጥ ላሉ ለዜጎች ይህ ትልቅ ትምህርት ነው። ሰልፍ ለዜጎች የዕለት ተዕለት ሩጫና ጥድፊያቸውን ገታ አድርገውና በትዕግስት ቆም ብለው የአብዮቱን ደግነት የሚያወድሱበት ዕድል ይሰጣቸዋል። ሰልፍ የማሰላሰያና አብዮታችን ይመስገን፣ ታላቁ ሊቀመንበራችንና ሁሉን አዋቂ ፓርቲያችን ምስጋና ይግባቸው የማለት ጊዜ ነው። መንፈሳዊ ጊዜ ማለትም የዜጎችና የመሪዎች አእምሮአዊ መተሳሰር የሚከናወንበት ጊዜ ነው። ሰልፍ በተንደላቀቀ ሁኔታ እንደማንኖርና የመሰረታዊ ሸቀጦች እጥረት ባለመኖሩ ብቻ የተደላቀቅን እንዳልሆንን ማረጋገጫ ነው። ሰልፍ ደካማና ሐኬተኛ ከመሆን፣ የቤት ለቤት አቅርቦት ከማዘዝ፣ አንድ ነገር ሳንጠብቅና ሳንለፋ ማግኘትን ከመጠበቅ ያድነናል። ሰልፍ ጸረ ካፒታሊስት ነው። ሰልፍ ትምህርት ቤት ነው። ጋዜጦች በከተማው ሙሉ በሰልፍ ላይ ስለሚፈጠሩ ነገሮች አስገራሚ ታሪኮችን ይዘው ይወጣሉ። በከተማው በሚገኝ አንድ ዳቦ ቤት ውስጥ ተሰልፈው ይያለ ፍቅራቸው የበለጠ ሊያበብ የቻለ ባልና ሚስት ታሪክ አለ። ባልየው ከሚስቱ ጋር መሰለፍ ባለ መፈለጉ ሚስቲቱ ከሌላ እግስተኛ ሰልፈኛ ጋር በፍቅር በመውደቋ ለፍቺ የደረሱት ባልና ሚስት ታሪክ አለ። በተቋር ተሰልፈው ይያለ ለታላቁ ሊቀመንበር ምስጋና ይግባቸውና ይሄው እዚህ ተገትረናል በማለት ራሱን ያጋለጠው ድብቅ አናርኪስትስ ከዚያ ደግሞ በሰልፍ ላይ ሆኖ ሲተባበቅ ለጥናት ላገኘው ጊዜ ምስጋና ይግባውና ፈተናዎቹን በማረግ ያለፈው ትጉህ ተማሪ ታሪክም ነበር። ከዚያም የሚያል ጊዜ ተሰልፌ ባልተባበቀው ኖሮ የሞትን ምንነት አልረዳውም ነበር ብሎ ልክ ከመሞቱ በፊት የተናገረው እስፈኛም አለ። ወዘተ ወዘተ። ሰልፍ እውነትም ትምህርት ቤት ነው። ሰልፍ የመሰለፍ ነገር በመላ አገሪቱ እየተስፋፋ እንደመሆኑ መጠን ሰልፈኞችን ለማበረታታት መንግስት የተቻለውን ጥረት ያደርግ ነበር። ለአመቱ ምርጥ ሰልፈኛ ሽልማት ይሰጥ ነበር። የሚሰጠው ወፍራም ሽልማትም ወደ ሞስኮ ወይም ወደ ዋርሶ የሚደረግ ጉዞን ያካትታል። እድለኛው ተሸላሚም በእነዚህ ከተሞች በህይወቱ አልሞት በማያውቅ ሁኔታ እጅግ ረጅም የሆነ ሰልፍ ውስጥ መሰለፍ እንዲችል ይወሰድ ነበር። የሚመለሰውም በእነዚህ በተራቀቁና የሰለጠነ ሰልፍ በሚደረግባቸው ዋና ዋና ከተሞች የልቡ እስኪደርስ ከተሰለፈ በኋላ ነበር። በተጨማሪም መንግስት መሪ መፈክሩ የኢትዮጵያ ሰልፈኞች በመስመር ቆሙ የሚል እንሰለፋለን የተሰኘ ወርሃዊ መጽሔት አወጣ። በመጽሔቱም ውስጥ በሶሻሊስት ሩሲያ የሰልፍ ሳይንስ ወደ ከፍተኛ ደረጃ ተሸጋገረ የሚል ርዕሰ አንቀጽ፣ ሰልፍና ሽንቃጣነት፣ ሰልፍና ንቃተ ህሊና፣ ሰልፍ የጀርባ ህመምን ይፈውሳል በሚሉ ርዕሶች ዙሪያ የተዘጋጁ መጣጥፎችን፣ እንዴት ፍቅሬን ሰልፍ ላይ እንዳገኘኋት፣ ሚስቴን ለመልከ መልካም ሰልፈኛ አሳልፌ ሰጠው፣ ምስጋና ለሰልፍ ታማኝነት ተገለጠልኝና ምስጋና ለሰልፍ ትዕግስተኛ የቤተሰብ አስተዳዳሪ ወጣኝ የሚሉ ማህበራዊ ህይወት ላይ የተጻፉ መጣጥፎችን እንዲሁም ከሰልፍ ጋር የተያያዙ ቀልዶችንና አባባሎችን በሰልፈኞች በራሳቸው ከተሰሩ ባለቀለምና የእርሳስ ስዕሎች ጋር ማግኘት ይቻላል። ለመጽሔቱ ምስጋና ይግባውና ትዕግስተኛ እንደ ሰልፈኛ፣ ተስፈኛ እንደ ሰልፈኛ፣ እንደ ሰልፍ አይነተ ብዙ፣ እንደ ሰልፍ የትም የሚገኝ የመሳሰሉ ምሳሌያዊ አነጋገሮች ዝነኛ ሆኖ በአብዮታዊቷ ኢትዮጵያም የሰልፈኞችን መዝሙር የማያውቅ አንድም ልጅ አልነበረም። ከእኩለ ሌሊት እስከ ጧት 3 ሰዓት እንሰለፋለን፣ ከቀትር እስከ ምሽት 3 ሰዓት እንሰለፋለን፣ እንሰለፋለን ከዳቦ ቤት ውጪ እንሰለፋለን፣ ከሱቆች ውጪ እንሰለፋለን፣ ለመኖር እንሰለፋለን፣ ለመሞት እንሰለፋለን፣ ሁልጊዜ የትም ቦታ እንሰለፋለን፣ የኢትዮጵያ ሰልፈኞች እንሰለፋለን። ዜማው ደግሞ መቆም እወዳለሁና አብዮታዊ መስመር በሚሉት መዝሙሮች መሃል የሚገኝ ነው። በሁለቱም በአገራችን የታወቁ መዝሙሮች ነበሩ። እንግዲህ ለመረዳት በማያዳግት ሁኔታ ሰልፍ መስበር አስከፊ ገጽታ ያለው ወንጀል ነው፣ ለኔና ለእናንተ ማለት ነው። የመንግስት ባለስልጣናትና ካድሬዎች መሰለፍ አይጠበቅባቸውም። ሲመጡ በቅድሚያ ይስተናገዳሉ። እንዲያውም ብዙዎቹ በተለየ ሁኔታ በሸቀጥ ሞልተው ከተጠቀጠቁ ሱቆች ነው የሚሸምቱት። ልብ በሉ እንግዲህ፣ ይህ የተለየ መብት አይደለም። ካድሬው ቀን ከሌት መስራት ይጠበቅበታል። ተዳፎ በመሰለፍ ሰዓታትን የሚያጠፋ ከሆነ ያን ማድረግ እንዴት ይችላል? ለዚህም ነው ለሰዓታት ቆመው የነበሩ ሰልፈኞች አንድ ገና የመጣ ካድሬ ወደፊት አልፎ ሲስተናገድ ቢያዩም የማይናደዱት፣ ያዝኑለታል። ተመልሶ ወደ አድካሚ ስራው መሮጥ አለበት። ይህ ለዓላማው ያደረ የህዝብ አገልጋይ በቅንነት አብዮቱን ወደሚያገለግልበት ስራው ለመመለስ ሲል ሰልፍ ጥሶ ሲስተናገድ ሲያዩት አይኖቻቸው በኩራትም ባ ይሞላሉ፣ ይነቃቃሉ። በአንታዊ አብዮታዊ ቅናትም ይሞላሉ። ምን አለሱም ቢያደርገን ይላሉ። በስልጣን ላይ ካሉት በስተቀር ሰልፍ የሚሰብር ማንኛውም ሰው ይቅር አይባልም። እንደ ወንጀለኛና በትክክል በሚሰራ ሞተር ጥርስ ውስጥ የብሎን መፍቻ እንደሚወረወር አጥፊ ሰው ይወሰዳል። መንግስት እንደሚለው ከባድ ቅጣት የሚገባው ከባድ ወንጀል ነው። ልምድ እንዳለው ሰልፈኛ ገና በጠዋቱ ነበር በፍርድ ቤቱ በር ላይ የተገኘውት። ችሎቱ ሲከፈት በቅድሚያ ወደ ውስጥ ከገቡት መሃል አንዱ እኔ ነበርኩ። ከፊት ለፊት የተለመደው ቦታዬን ያስኩኝ። የሰልፍ ሰባሪዋ መዝገብ ለሶስት ሰዓት ሩብ ጉዳይ ገደማ ላይ መታየት ጀመረ። የተከበረው ዳኛ አርፍዶ ነበር። የጠበቅኩት ትዕግስት የለሽ ወጣት ወንድ ነበር። ግን ተከሳሿ በጎልማሳነት የእድሜ ክልል የምትገኝ ሸንቃጣ፣ የተጎሳቆለና የተዳከመ አይነት የድሃ እናቶች ፊት ያላት ሴት ነበረች። ነጭ ሸማዋን እንደለበሰች እጆቿ በካቴና አልታሰሩም፣ ጥብቅ ብለው እንደተጨበጡ፣ አይኖቿ በአቃቤ ሕጉ ጉሮሮ አካባቢ ትክ ብለው እንዳፈጠጡ በብረት ቤት ውስጥ ቢተኝነት በሚስተዋልበት ሁኔታ ተቀምጣለች። አቃቤ ሕጉ ደግሞ የጋቦኑን መሪ ኦማር ቦንጎን በቅናት ሊያስደነፋ በሚችል መልኩ ለባብሷል። ወይ ግዴለሽ ሰው ነው ወይ ከላይኛዎቹ ሰዎች ጋር ጠንካራ ግንኙነት አለው ማለት ነው። ለነገሩ ከታላቁ ሊቀመንበር ቀጥሎ የሚገኘው ሰውዬስ ቢሆን እንደ ማንኛውም የፋሽን ተከታይ ቡርዣ ብልጭልጭ ባለ ሁኔታ አይደል የሚለብሰው? ዳኛው ጉሮሮውን ጠራረገ። ሁላችሁንም ከባድ የሥራ መደራረብ እንዳለብን ላስታውሳችሁ ወዳለሁ አለ። ፈጠን ፈጠን ማድረግ አለብን። ሌሎች ችሎቶች እኮ በቀን ከአስር በላይ መዝገቦችን እየዘጉ ነው። የዝናብ ያስቆመው ሰውና እምነት የለሹን ቄስ የመሳሰሉትን የተወሳሰቡ የክስ መዝገቦች እንኳ ከአንድ ሰዓት ባነሰ ጊዜ ውስጥ ነው የጨረሱት። እኛም እንደዚያው ማድረግ አለብን። አቃቤ ሕግና ተከላካይ ጠበቃ በዚህ ላይ መረዳዳት አለባቸው። አላስፈላጊ ስነ ስርዓቶችን እና በርካታ ምስክሮች መስማትን ስላስቀረን ቀላል ይሆናል። ቀጥሉ። አቃቤ ሕጉ ቀይና ቢጫ ክራባቱ ከደማቅ ሰማያዊ ሙሉ ልብስ ጋር እያስተካከለና ተከሳሿ ላይ በንቀት እየሳቀ ተነሳ። ጓድ ሻለቃ ዳኛ በለመደው መልኩ ጀመረ። ተከሳሿ ትዕግስት በለጠ እዚህ ብረት ቤት ውስጥ የምትገኘው በፈቃዷ ከተቀደሱት ተቋሞቻችን አንዱን ማለትም ሰልፍን ስላረከሰች ነው። ስሟ ትዕግስት ነው። እሷ ግን የአድሃሪያን ትዕግስት አልባነት ስጋዊ መግለጫ ነች። ጉዳዩ በተፈጠረበት ቀን በከተማችን የሚገኘውን ረጅሙን ሰልፍ በማየት ደስታን ከምናገኝበት ማዕከላዊ ዳቦ ቤት ነው ይህን አስከፊ ወንጀል የፈጸመችው። ሁሉም ሰው ሰልፍ ውስጥ ሆኖ ተራው እስኪደርስ በሚጠባበቅበት ሰዓት ነው እመር ብላ ከመስመር በመውጣት የሰልፉን ስርዓት በማመሳቀል ወደፊት በመሄድ ያለምንም አፍረት በቀጥታ እንድትተናገድ ጥያቄ ያቀረበችው። ወዲያውኑ የሰልፍ ስርዓት አስከባሪዎች አስረዋታል። መታወቂያዋ ሲታይ ካድሬ ወይም የመንግስት ወይንም የፓርቲ ባለስልጣን አልነበረችም። በመሆኑም በስራ ላይ ያሉ የመንግስት ተቋማትን ተግባራት መዋቅር ወይም ተቀባይነት ያላቸውን አሰራሮች መረበሽን የሚከለክለውን አንቀጽ 325ን ተላልፋለች። የመንግስት ይግፋ መዝገበ ቃላት ሰልፍን እንደ አንድ የተቀደሰ የአብዮታዊት አገራችን ተቋም እንደ ሁለገብ የሶሻሊስት ልማት መሳሪያ ይገልጸዋል። በግርፋት ሐኪሞች ምርመራ የተደረገላት ቢሆንም ሴትየዋ ጥፋቷን አላመነችም። አቃቤ ሕግ የእሷ ጉዳይ እንደ ማስተማሪያ ተደርጎ እንዲታይ ይጠይቃል። በሚሊዮን የሚቆጠሩ ሰልፈኞች ውጤቱን እየተጠባበቁ ነው። ሁላችንም እንደምናየው የንሰለፋለን ዘጋቢ እንኳን ሳይቀር ከፎቶግራፍ አንሺ ጋር እዚህ ይገኛል። የአቃቤ ሕጉን አይኖች ተከተልኩ። በፊት ለፊት መደዳው በስተቀኝ በኩል የተቀመጡት ሁለት በጥሩ ሁኔታ የለበሱ ሰዎች እውነትም የችሎቱ ተመልካች አዳዲስ አባላት መሆናቸውን ለመጀመሪያ ጊዜ አስተዋል። አንደኛው ማስተዋሻ ሲወስድ ሌላኛው ደግሞ ልክ ያቃቤ ሕጉ ቃላት ምልክት እንደሆኑለት ነገር ዳኛውን ከወትሮው የበለጠ ተቆጣጥሯል። አቃቤ ሕጉን ለካሜራ ፈገግ እያለ ነው ተከላካይ ተበቃውን ማስተዋሻውን እያገላበጠ እንደሆነ ያስመስላል። እንዲሁም ተከሳሿን ፊታዋን ከካሜራው ላይ ዞር አርጋለች እና ችሎቱን ፎቶ ማንሳት ጀመረ። ሰልፍ ለሪዮታችን ዋና የደም ስር ማለት ነው ብሎ ዳኛ የተንፈሱ ደነፋ። ያለ ጥርጥር ለዘጋቢው ሲል በፊልሚያ ውስጥ ያለውን ሚና እየተጫወተ ነው። የሰልፍ ያለምንም እንከን መካሄድ የሪዮታችንን የወደፊት እርምጃ ያረጋግጣል ሲል አስረግጦ ተናገረ። ችጋርን ማከፋፈል ቀላል ስራ አይደለም። አባቶቻችን ሀብት ሲበዛ ግራ ያጋባል ይሉ ነበር። አንድ ነገር ቢያውቁ ነው፣ እኛ ደግሞ ከነሱ የበለጠ እናውቃለን። ድህነት ትርጉም ያለው ነገር ነው። የጥረት መከሰትም አብዮታዊ ነው። ሰልፍ ለሶሻሊዝም ያለው ትርጉም ልክ ማህፀን ለጽንስ ያለው አይነት ነው። ተከሳሿ ልጅ እንዳላት ሴት ይህንን ማወቅ ነበረባት። መቀመጥን ለማወደስ መጀመሪያ መቆምን ማወቅ ያስፈልጋል። ወደ ላቀ ሰልፍ ለመድረስ መጀመሪያ የትም መሰለፍ ያስፈልጋል። ካለ ሰልፍ ጠንካራ ዜጎች ሊኖሩን አይችልም። ሶማሌዎች እንኳን በመቆጣጥሽ ይሰለፋሉ። እንዴት እኛ ከነሱ የባስን ደካማ ሆነን እንገኛለን? ከተዳከም እንደሚያልሙት አገራችንን አይወስዱብንም። ሰልፍ ለእናት አገራችን የገባ ነው፣ የአርበኝነት ግዴታ ነው። ሰልፍ የሌላት ግን ራሷን ሶሻሊስት ብላ የምትጠራ ሀገር እምነት የለሽ ቄስ እንደማለት ናት። ወይም ባግዳድ ውስጥ ያለ አረብ ነጋዴ ነኝ እንደሚል አይሁድ ማለት ነው። እርግጠኛ ነኝ ተከላካይ ጠበቃው በዚህ ይስማማል። እስማማለሁ ጓድ ሻለቃ፣ እስማማለሁ አለ ጠበቃው። ዘጋቢው አንድ ቃል ቢያመልጠው መጣጥፉ የሚበላሽ ይመስል በጥፊያ መጻፍ ጀመረ። እንደማስበው አሁን ለተከሳሻ ጥያቄ ማቅረብ እችላለሁ ክቡር ዳኛ አለ አቃቤ ሕጉ። ቀጥል አለ ዳኛው በእጁ እንዲቀጥል ምልክት እያሳየው። ካሜራው ፎቶ ሲያነሳ ድምጽ ተሰማ። የብረት ቤቱ በር ተከፍቶ ተከሳሿ ወደ ምስክር መስሚያ ቦታ እንድትመጣ ተደረገ። ካሜራው በድጋሚ ድምጽ አሰማ። ሁል ጊዜ በማዕከላዊ ዳቦ ቤት ነው የምትሰለፊው? አቃቤ ሕጉ ጠየቀ። ሰው የማይሰለፍበት ዳቦ ቤት አይተህ ታውቃለህ? በኃይለኛ ድምጽ መለሰችለት። አዎን ወይም አይደለም ብለሽ መልሽ ባክሽ። አዎ። በተባለው ቀን ሰልፍ አልሰበርሽም? ወደ ሰልፉ እፊት ሄጃለሁ። ያን ከሆነ እያልክ ያለኸው። እሺ፣ ከፊትሽ ተራውን የሚጠብቁ ሰዎች አልነበሩም? ነበሩ። እና ለምን አለፍሻቸው? ሌሎች አምስት ሰዎች ከዚያ በፊት ሲያልፉ ስላየው እናማ እነሱ ተራቸው ሲወሰድ ዝም ብለው ይቆሙ እንደሆነ እኔ ቀኑን ሙሉ ቆሜ ልጠብቃቸው አልችልም። ስለዚህ እኔም አለፍኳቸው። ያለፏቸው ሰዎች የአገራችን ባለስልጣናት ነበሩ? ምን አውቃለሁ። ሰልፉን ጥሰው ሄደዋል። ዋናው እሱ ነው። ጓድ ሻለቃ ዳኛ፣ ከሰልፉ ፊት የገቡት ሰባት ሰዎች በእርግጥ ሶስቱ ካድሬዎች፣ ሁለቱ የቀበሌ ኃላፊዎች፣ አንዱ የፓርቲ አባልና አንዱ ደግሞ የጦር ሰራዊት መኮንን የነበሩ መሆናቸው እንዲመዘገብልኝ አመለክታለሁ ሲል አቃቤ ሕጉ አስረዳ። ማንስ ቢሆን እኔ ምን አገባኝ? ትዕግስት መልስ ሰጠች። ሁላችንም ለዳቦ መሰለፍ አለብን። ያንን ነው የማውቀው። ከሌሊቱ 9 ሰዓት አንስቼ ተሰልፌያለሁ። እነሱ ማን ስለሆኑ ነው ጠዋት 3 ሰዓት ላይ መጥተው ከኔ በፊት ዳቦ የሚወስዱ? እነሱማ የአብዮታችን ጠባቂዎች፣ የእናት ሀገራችንና የፓርቲያችን ወታደሮች፣ የዋናው ሊቀመንበራችን ታማኝ ተገዢዎች ናቸው። ዘጋቢው የሚባለውን ሁሉ ተከታትሎ ለመጻፍ እየተቸገረ መሆኑን አስተዋል። በፍጥነት ወደ ስራቸው ተመልሰው እንዲሄዱ በቅድሚያ ሊስተናገዱ ይገባቸዋል። እና እኔ ተመልሼ ሄጄ ልተኛ ነበር ታዲያ? ተከሳሿ መልስ የማያሻው ጥያቄ ጠየቀች። ስራሽ ምንድን ነው? የቤት ውስጥ ስራ። እንደ ቤት ሰራተኛ ያለ? የለም፣ በራሴ ቤት ውስጥ። አግብተሻል? አዎ። ልጆች አሉሽ? 2 ነበሩኝ ግን ሞተዋል በቀይ ሽብር። ታዲያ በሌላ በምን ሊሆን ኖሯል? ለባለቤትሽ ቁርስ ለማድረስ ቸኩለሽ ነበር? እንኳን ቁርስ ምሳም መብላት ከቻልን እድለኞች ነን። ባልሽ ስራ አለው? አዎ፣ መንግስት መስሪያ ቤት ዘበኛ ነው። ሰልፍ መጣስ ወንጀል እንደሆነ ታውቂያለሽ? ሁሉም ሰው ተራውን መጠበቅ እንዳለበት አውቃለሁ። ከፊት ለፊትሽ የነበረ ሰው ተቀይሮ ነበር? አልገባኝም። ባንቺና ከፊት ለፊትሽ በነበረ ሰው መሃል ሌላ የገባ ሰው ነበር? አልገባም። ስለዚህ ማንም ሰልፍ አልጣተም ማለት ነው? ማንም ሰው ያንቺን ተራ አልወሰደም? ምን ማለት ነው? እነዚያ ሁሉ ሰዎች ተራ ሳይጠብቁ ከፊት እየገቡ እኛ እኮ እዚያው ሐውልት ሆነን ነው የቀረነው። ካንቺ ፊት ነው የገቡት? በእርግጥ አይደለም። እና ታዲያ ከፊት ያለውን ሰው ተራ ቢወስዱ አንቺ ምን ይመለከትሻል? የኔን ተራ ስለሚያዘገየው ነዋ። ሌላ ሰው አንቺ እንዳደረግሽው አድርጓል? እሱን አላውቅም። እንግዲያውስ ማንም እንዳንቺ እንዳላደረገ ልንገርሽ፣ ይህ ያልተለመደ ነገር ሆኖ ይታይሻል? ለምን ይታየኛል? ሁሉም የየራሱ ጉዳይ ያለው ሰው ነው። የፈለጉትን ነው የሚያደርጉት። ትዕግስተኛ ሴት ነሽ? ትዕግስተኛ ያልሆነች ሴት የኔን አይነት ኑሮ መኖር ይቻላታል? ይሁንና ትዕግስት አጥተሽ ሰልፍ ጥተሻል። ትክክለኛው ያደረኩት እነዚያ ሰዎች ሰልፍ የመጣት መብት የላቸውም። እነሱ ያላከበሩትን ስርዓት የማከብረው እኔ ማን ነኝ ነው? አንቺ ግን ተራ ዜጋ ነሽ እና ህግ መጣት አትጪ ማለት እነሱ ህግ መጣት ይችላሉ ማለት ነው? እነሱ ራሳቸው ህግ ናቸው። ምን ማለት ነው? አንደኛውን አውቀዋለሁ፣ የቀበሌውን ጸሐፊ። እኛ ሰፈር ነው የሚኖረው። እንደ ሌሎቹ ይሰክራል፣ ሚስቱን ይደበድባል፣ በተስኪያን ይስማል። ማንበብና መጻፍ እንኳን ገና ባለፈው ዓመት ነው የተማረው። ይበቃል! አቃቤ ህጉ በፍጥነት አቋረጣል። ችግርሽን አታባብሽ። ሰልፍ የመጻፍ ወንጀልሽ ራሱ በእድሜ ልክ እስር የሚያስቀጣ ነው። በወንጀልሽ ላይ የመንግስት ባለስልጣንን ስም ማጥፋት አትጨምሪበት። ሐቁን ነው የተናገርኩት። ሐቁ ህገወጥ ነገር ሊሆን ይችላል መቤት፣ አለ አቃቤ ህጉ ከፌስ ፈገግታ ጋር። ካሜራው አሁንም ድምፅ አሰማ። በዚህኛው ፎቶ ስር የሚጻፈውን ርዕስ አሰብኩት። አቃቤ ህጉ ሰልፍ ሰባሪዋን ልክ ሲያስገባት፣ ጥፋተኝነትሽን ታምኛለሽ? ኃጢአት ስሰራ ለነፍስ አባቴ እናዘዛለሁ፣ ወንጀል ግን አልሰራውም። አሁንም በድጋሚ ሰልፍ ትጥሻለሽ? ስለወደፊቱ ምንም መተንበይ አልችልም። አንተ ትችል ይሆን? ምንም ህግ እንደማልጥስ አውቃለሁ። ምናልባት መሰለፍ አይኖርብህ ይሆናላ፣ መለሰች ተከሳሿ። ጓድሽ አለቃ ዳኛ፣ ይህች ምንም ጸጸት የማታሳይ ሴት ላይ ቅጣቱን ከመበየን በቀር ምንም የቀረን አይመስለኝም። ዳኛው ጉሮሮውን ጠራረገ። ካሜራው በድጋሚ ድምፅ አሰማ። ተከሳሿን በተከሰሰችበት ወንጀል ጥፋተኛ ሆና አግኝቻታለሁ። የሰልፎቻችን ቅድስና በማንም ሰው ሊራከስ አይገባውም። ዛሬ ሰልፍ ከሰበራችሁ ነገ ደግሞ አብዮቱን ትሰብራላችሁ። ሰልፍ የህይወታችን አንዱ አካል እንደመሆኑ ከአድሃሪያንና ከኢምፔሪያሊስቶች ሴራና ተንኮል በንቃት እንጠብቀዋለን። ሳትቀጪ እንድትሄጂ ልንፈቅድልሽ አንችልም። እንዲያውም የሁለት ልጆችሽ ሞት እንኳን ምንም ትምህርት ያላስተማረሽ መሆኑ በራሱ አንድ ነገር ያመለክታል። ቅጣትን በተመለከተ እንደተለመደው ወደ ዴሞክራሲያዊ አሰራር ልሄድና ሐሳቦችን ልቀበል መሰለኝ። ደግሞም በመሐከላችን ዛሬ እንግዶች ስላሉ እድሉን ለንሰለፋለን። ዘጋቢ ልስ? ዘጋቢው ፊቱ በፈገግታ ፈካ። በጣም አመሰግናለሁ ጓድ ሻለቃ ዳኛ። ወንጀለኛዋ የሚገባትን ቅጣት ስታገኝ ለመመልከት ዛሬ እዚህ መገኘቴ በእውነቱ ለኔ ታላቅ ክብር ነው። በየዕለቱ ከሌሊቱ 8 ሰዓት ጀምሮ እስከ ቀትር ድረስ እንድትሰለፍና ፊት ለፊት በደረሰች ቁጥር ወደ ኋላ ተመልሳ እንደገና እንድትሰለፍ እንዲፈረድባት ሐሳብ አቀርባለሁ። ግሩም ነው ሲል ዳኛው አወደሰው። ተገቢ የሆነ ተስፋ አስቆራጭ ቅጣት ነው። ይሁን እንግዲህ በቀረበው ሐሳብ መሰረት ለሶስት ወራት እንድትቀጭ ተፈርዶብሻል። ለቀሪው 9 ወራት ያለምንም ክፍያ ጋዜጦችንና በራሪ ወረቀቶችን እያዞርሽ ለሰልፈኞች ትሸጫለሽ። በዓመቱ መጨረሻ የሰልፍ ስርዓት አስከባሪዎች የባህሪ ለውጥ ማምጣትሽን ከመሰከሩልሽ ነጻ ትወጫለሽ። አለበለዚያ 3 ዓመት ወደ ጉልበት ስራ ካምፕ ትላኪያለሽ። መዝገቡ ተዘግቷል። ካሜራው ድምፅ አሰማ። ተከሳሿ በብረት ቤቱ በኩል ወደ ውጭ እየተመራች ወጣች። ሳያት ትንሽ የተደነቀች ትመስል ነበር። ምናልባት የከፋ ቀጣት ጠብቃት ለነበረ በአግራሞት አፏ ተያይዞ ነው። ምናልባት ሌላ የምትናገረው አልነበራትም። ይሁን ሆኖ ትምህርቷን አግኝታለች። ሰልፍ እኩል ያደርጋል፣ ግን ወደ ሰልፉ የሚመጣ ሁሉም እኩል አይደለም። ሁላችንም ይህንን እናውቃለን። እሷ ከዚህ የተለየ ለምን ታስባለች? ከዚህ የተለየ ለማሰብስ እሷ ማነችና ነው? ይህንን የእኩልነት ቀዠት ይዛ ከመነሳቷ በፊት ዜግነቷን ቀይራለች? የማትረባ ሴት። አንዳንዶች ሰልፍ ላይ ፍቅርን ያገኛሉ። አንዳንዶቹ ደግሞ የመጡለትን ዳቦ እንኳ አያገኙም። አንዳንዶች ሰልፍ ላይ ቅጣት ይቀበላሉ። ይሁንም ግን አብዮቱ መሰደብ አለብን ይላል። ምንም ነገር በቀላሉ አይገኝም። ትዕግስተኝነት ታላቅነት ነው። መጠበቅ ግዴታ ነው። ጉስቁልና ሀብታችን ነው። አባባሉ እንደሚለው መንትዮች እንኳ ተራ በተራ ነው ከእናታቸው ማህፀን የሚወጡት። ለሁሉም ጊዜ አለው ወዳጄ። እስከዚያ ትሰለፋለህ። ልትኖርም ልትሞትም ትችላለህ። ግን ከመስመር ከወጣ በእርግጠኝነት ትሞታለህ። እንዲያው ይህን ጉዳይ ትንሽ ሊቀባባው ለሰማምረውና ለሰልፈኞች የሚሆን አዲስ መዝሙር ላውጣ እንዴ? እሞክራለሁ። ግን ይህም ቢሆን ጊዜውን መጠበቅ ይኖርበታል። Thank you.